ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ በማዕድን ዘርፍ የበዛ ጸጋ ቢኖራትም ለምጣኔ ሀብቷ እድገት እያበረከተ ያለው አስተዋጽኦ እየቀነሰ ነው ተብሏል። ከወርቅና ሌሎች ማዕድናት ይገኛል ተብሎ የሚጠበቀው የውጭ ምንዛሪ ዝቅተኛ ከመሆኑም በላይ ባለፉት 3 ዓመታት በመቶ ሚሊዮን ዶላር እየቀነሰ መጥቷል ተብሏል። ዝርዝሩም በለቷ በይረስ ይዘናል።
ከቅርብ ጊዜያት ወዲህ በደሴና አካባቢዋ የሕፃናት ስርቆት እየተባባሰ መምጣቱን ፖሊስ አስታውቋል። ወላጆችና ማህበረሰቡም ድርጊቱን ለመከላከል አስፈላጊውን ሁሉ እንዲያደርጉም ነው ፖሊስ ጥሪ ያስተላለፈው። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ኢትዮጵያ የብሔራዊ መረጃና የደህንነት አገልግሎት የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋን ጨምሮ አቃቢ ሕግ ክስ ከመሰረተባቸው 4 ሰዎች በጋዜጣ ጥሪ እንዲደረግላቸው ፌዴራሉ ከፍተኛ ፍርድ ቤት አዟል። አጠር ያለ ዘገባ ይኖረናል። በጦርነትና በአካባቢ ግጭት ምክንያት በመላው ዓለም 71 ሚሊዮን የሚሆን ሰው ከሚኖርበት አካባቢ በኃይል ተፈናቅሏል ይላል UNHCR። ሌሎችም ዜናዎች አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ሰኔ 12 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና። የኢትዮጵያ የብሔራዊ መረጃና የደህንነት አገልግሎት የቀድሞ ዋና ዲሬክተርን አቶ ጌታቸው አሰፋን ጨምሮ አቃቤ ሕግ ክስ የመሰረተባቸው 4 ሰዎች በጋዜጣ ጥሪ እንዲደረግላቸው ፌዴራሉ ከፍተኛ ፍርድ ቤት ትዕዛዝ ሰጥቷል። አቃቤ ሕግ ላቀረበው የምስክሮች ጥበቃ ጥያቄ ማብራሪያ እንዲሰጥም ፍርድ ቤቱ ትዕዛዝ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል።
አቃቤ ሕግ ስልጣንን አላግባብ በመጠቀም በከባድ የሙስና ወንጀል ክስ ከመሠረተባቸው 26 የብሔራዊ መረጃና ደህንነት አገልግሎት የቀድሞ የሥራ ኃላፊዎችና ሠራተኞች መካከል እስከ ዛሬ ችሎት ያልቀረቡ 4 ተከሳሾች በጋዜጣ ጥሪ እንዲደረግላቸው ፍርድ ቤት ትእዛዝ ሰጠ። በሚኒስትር ማዕረግ የአገልግሎቱ የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል እስከ ዛሬ በክስ ማመልከቻው በተጠቀሰው አድራሻቸው መጥሪያ ለማድረስ ስላልተቻለ አቃቢ ሕግ በቀደመው ቀጠሮ ባቀረበው ጥያቄ መሠረት ለተከሳሾቹ የጋዜጣ ጥሪ እንዲደረግላቸው ለኢትዮጵያ ፕሬስ ድርጅት ትእዛዝ እንዲጻፍ፣ አቃቢ ሕግም ይህንኑ እንዲከታተል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ትእዛዝ ሰጥቷል። በአንደኛ ተከሳሽ አቶ ሰይፈ በላይ ያቀረቡትን የክስ መቃወሚያና አቃቤ ሕግ የሰጠውን መልስ መርምሮ ፍርድ ቤቱ በተከሳሹ መቃወሚያ ከማስረጃ በኋላ ብይን እንደሚሰጠው በመግለጽ ባለው የክስ ሂደት ደረጃ ውድቅ አድርጎታል። አቃቤ ሕግ ለተወሰኑ ምስክሮች ጥበቃ እንዲደረግላቸው ላቀረበው ጥያቄም ፍርድ ቤቱ ትእዛዝ ሰጥቷል። አቃቤ ሕግ ጥበቃ እንዲደረግላቸው ምስክሮችን ለይቶ እንዲያመለክት፣ እንዴት ያለ ጥበቃ እንደሚደረግላቸውም በዝርዝር ለፍርድ ቤቱ ብቻ እንዲያቀርብ ብይን ሰጥቶ የተሰጡ ትእዛዞችን ውጤት ለመመልከት ለሐምሌ 9 ቀን 2011 ዓ.ም ቀጠሮ ቆርጠዋል። ከዚህ በተረፈም ጥበቃ እንዲደረግላቸው ከጠየቀባቸው ምስክሮች ውጪ የቆጠራቸውን ምስክሮች ሐምሌ 18፣ 23፣ 24፣ 25ና 30 2011 ዓ.ም እንዲያሰማ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በጦርነቶች በመሳደድና በአካባቢያዊ ግጭቶች ሳቢያ በመላው ዓለም 71 ሚሊዮን የሚሆን ሰው ከሚኖርበት ቀዬ በኃይል መፈናቀሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ይህ ቁጥር ኮሚሽነሩ ከተቋቋመበት ጊዜ አንስቶ ላለፉት 70 ዓመታት ከነበረው ቁጥር ሁሉ እጅግ ያሻቀበ መሆኑን አመልክቷል። የተባበሩት መንግስታት ድርጅት ይህን ያሳወቀው ነገ ሰኔ 13 2019 ዓመተ ምህረት የሚታሰበውን የዓለም ስደተኞች ቀን ምክንያት በማድረግ ዛሬ ባወጣው መግለጫ ነው። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር አዲሱ አበበ ይዞ ቀርቧል።
የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዛሬ ይፋ ያደረገው 7.8 ሚሊዮን ሰው ተሰደዋል ያለበት ቁጥር የቬኔዙዌላን 4 ሚሊዮን የሚሆኑ ስደተኞች ግምት ውስጥ ገና ያላስገባ በመሆኑ የመጨረሻ ደረጃ እንዳልሆነ ገልጧል። UNHCR ባለፈው ዓመት አውጥቶት የነበረው ሪፖርት ግማሻቸውን ህጻናት የሆኑ ወደ 26 ሚሊዮን ሰዎች በመላው ዓለም በጦርነቶችና በግጭቶች ምክንያት ለስደት መዳረጋቸውን፣ 41 ሚሊዮን ደግሞ ከየመኖሪያቸው ለመፈናቀል መገደዳቸውን፣ ከየአገሮቻቸው ድንበሮች ሳይወጡ እንደሚኖሩ አመልክቶ ነበር። ከዓለም ስደተኞች ቁጥር 2/3 እጅ የሚሆነው እየበረረ የሸሸው ከሶሪያ፣ ከአፍጋኒስታን፣ ከደቡብ ሱዳን፣ ከሚያንማርና ከሶማሊያ መሆኑንም የኮሚሽነሩ ሪፖርት ይናገራል። በዓለም አቀፍ ደረጃ ስደተኞችን በማስተናገድ ለአምስተኛ ተከታታይ ዓመት ቱርክ ቀዳሚነቱን እንደያዘች የሚጠቁመው የዛሬው ሪፖርት ፓኪስታን፣ ኡጋንዳ፣ ሱዳን እና ጀርመን ተከትለዋት እንደሚገኙ አመልክቷል። በአጋጣሚዎቹ ባለጠጋዎች ቅርታ ሀገሮች የስደትን የከበደ ሸክም እንደማይጋሩ ለመግለጫቸው የሐዋዚ ማጠመንጃ ትናት ያተረሰው የስደተኞች ጉዳይ ተቋሙ ከፍተኛ ኮሚሽነር ፊሊፖ ግራንዲ ተናግረዋል። ከፍተኛ ኮሚሽነር ግራንድ ለአሜሪካ ድምፅ ሲናገሩ ከሳራ በታች ያሉ የአፍሪካ ሀገሮች የቆዩ የአዳዲስ ተመላላሽ ግጭቶች መፍለቂያ መሆናቸውን ይናገራሉ።
ኦልድ ቴክ ሶማሊያ ፎር ኤግዛምፕል recurrent take Burundi or DRC
ብዙ አመታት ካስቆጠሩት ወይም ከቆዩት ለምሳሌ ሶማሊያን መውሰድ ይቻላል። ከተመላላሽ ወይም ከተደጋጋሚ የግጭቶች ስፍራ ደግሞ ብሩንዲ ወይም ዲሞክራቲክ ኮንጎ ሪፐብሊክ እንዲሁም ሱዳን ይጠቀሳሉ። ከአዲሶቹ ለምሳሌ ሴራሊዮንን መጥቀስ ይቻላል። ወደ 330,000 የካሜሩን ስደተኛ ናይጄሪያ ውስጥ አለ። ራሷ ካሜሩን ውስጥ በሀገራቸው የተፈናቀሉትም በርካቶች ናቸው።
ኮሚሽነር ግራንዲ እንደሚሉት ስደተኞች ወደ አገራቸው መመለስ ይፈልጋሉ። እንዳለመታደል ሆኖ ግን ባልተረጋገጠ ሁኔታ ውስጥ ሆነው ለብዙ ጊዜ ይቆያሉ። ይሄ የሚሆነው ደግሞ ዘላቂ መፍትሄ ሳይገኝ ስለሚቀርና ያን ለማሳካትም ችግሩ ከባድ በመሆኑ ነው። አዳዲስ ግጭቶች አዳዲስ ስደተኞችን ይፈጥራል። ተፈናቅለው ላሉት መፍትሄ ሳይገኝ አዲስ ችግር ይፈጠራል ማለት ነው። እንደ አውሮፓ አቆጣጠር በ2018 ከተፈናቀሉት ከ70 ሚሊዮን ሕዝብ በላይ UNHCR ከ600,000 ያነሰ ቁጥር ያላቸው ወደ አገራቸው እንደተመለሱ ነው ሪፖርት ያደረገው። ወደ 92,400 ያህሉ ደግሞ ወደ ሶስተኛ አገር ተልከዋል።
አመሰግናለሁ አዲሱ። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2020 ለሚካሄደው ፕሬዚደንታዊ ምርጫ ዳግም ለመመረጥ ዘመቻቸውን በይፋ መጀመራቸውን ባስታወቁበት ዋዜማ ሕጋዊ ሰነድ የሌላቸውን በሚሊዮኖች የሚቆጠሩ ፍልሰተኞች የኢሚግሬሽን ባለስልጣናት ከሀገር ማስወጣት ይጀምራሉ ሲሉ ተናግረዋል። ፕሬዚደንቱ ድጋሚ ለመመረጥ ዘመቻቸውን የጀመሩት በፍሎሪዳዋ ኦርላንዶ ከተማ ነው። አንዳንድ ሰዎች እንዲህ አይነቱ አነጋገር በምርጫ ዘመቻ ወቅት ተጋግሎ ከሚሰማ ልፈፋነት የሚሻገር አይደለም ብለዋል። ዳሩ ግን በሚሊዮኖች ለሚቆጠሩ ፍልሰተኞች ንግግራቸው ያዘለው መልእክት ከባድ ማስጠንቀቂያ ሆኖ መቅረቡ አልቀረም። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
በኢትዮጵያ ፕሪሚየር ሊግ የሚወዳደረው የመቀሌ 70 እንደርታ ትላንት ማታ ከታሰሩት ደጋፊዎች መካከል 30 ደጋፊዎች አሁንም በፖሊስ ቁጥጥር ስር እንደሚገኙ ተገለጠ። ምንጮች ለአሜሪካ ድምፅ ከአካባቢው እንደገለጡት ትላንት በኢትዮጵያ ቡናና በመቀሌ 70 እንደርታ መካከል በተካሄደው የእግር ኳስ ጨዋታ ከዚያ ቀጥሎ በደጋፊዎች መካከል ወንበርና ቁሳቁስ መወራወር ተከስቶ ነበር። የፌዴራል ፖሊስ ጨዋታው ካለቀ በኋላ የቡና ደጋፊዎች አስቀድመው ቀጥሎም የመቀሌ 70 እንደርታ ደጋፊዎች ከስታዲየሙ እንዲወጡ ዝግጅት ማድረጉንም የደረሰን ዜና ይገልጣል። ይሁንና የመቀሌ 70 እንደርታ ደጋፊዎች በእግር ወደ መገናኛ አቅጣጫ በሚያመሩበት ጊዜ መንገድ መዘጋቱን ተከትሎ 22 ማዞሪያ እንደደረሱ ከፖሊስ ጋር ውዝግብ መፈጠሩና እስከ 200 ሰዎች በፌዴራል ፖሊስ ተይዘው መታሰራቸው የትግራይ ክልል የወጣቶችና ስፖርት ቢሮ ኃላፊ ወይዘሮ ገነት አረፈ ለአሜሪካ ድምጽ ገልጠዋል። ከሚመለከታቸው ኃላፊዎች ጋር በመነጋገር አብዛኞቹ ትላንት ማታ መለቀቃቸውንና 20 የሚሆኑት የቡድኑ ደጋፊዎች አሁንም በፖሊስ እጅ ታስረው እንደሚገኙ ኃላፊዋ ተናግረዋል። የስፖርት ዘጋቢያችን ግርማቸው ከበደ ያነጋገራቸው የእንድርታ ደጋፊ አቶ አትክልት ኃይለስላሴ የታሰሩት 30 መሆናቸውን ገልጠዋል። የታሰሩበትም ምክንያት የአዲስ አበባ ፖሊስ ደጋፊዎችን ያሰረው ፑሻፕ በመስራት በጠቅላይ ሚኒስትር አብይ ላይ አፊዛችኋል፣ እኛ ጌታቸው አሰፋነን፣ እኛ ወያኔነን ብላችሁ ነው ተብለው ነው ብለዋል። የመቀሌ 70 እንደርታ ቡድን ከኢትዮጵያ ቡና ጋር ባካሄደው ጨዋታ እኩል 0-0 መለያየቱም ይታወቃል። በዚህ መሰረት ከፋሲል ከነማ በሁለት ነጥብ ዝቅ ብሎ በሁለተኛ ደረጃ ይገኛል። አድማጮች፣ ለሰዓቱ የተመደበው የዜና ክፍለ ጊዜ እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የረቡዕ ምሽት ስርጭት ነው። የምናስተናግዳችሁም ቆንጅ ይታየና
አሉላ ከበደ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በቅድሚያም የዕለቱን አብይ ርዕስ
ኢትዮጵያ በማዕድን ዘርፍ የበዛ ጸጋ ቢኖራትም ለምጣኔ ሀብታዊ እድገት እያበረከተ ያለው አስተዋጽኦ እየቀነሰ ነው ተባለ። ከወርቅና ሌሎች ማዕድናት ይገኛል ተብሎ የሚጠበቀው የውጭ ምንዛሪ ዝቅተኛ ከመሆኑም በላይ ባለፉት 3 ዓመታት በ100 ሚሊዮን ዶላር እየቀነሰ መጥቷል ነው የተባለው። የማዕድን ዘርፍ በአገሪቱ ያለውን ከፍተኛ የስርዓት ወጣቶችን ችግር የመፍታት አቅም እንዳለው በጥናት ቢረጋገጥም ትርጉም ያለ የስራ እድል መፍጠር አለመቻሉም የማዕድንና ነዳጅ ሚኒስቴር በሐዋሳ ከተማ ባካሄደው አገር አቀፍ ጉባኤ ላይ አስታውቋል። ዮናታን ዘብዲዮስ ከስፍራው ያደረሰን ዘገባ ዝርዝሩን ይዟል።
ከትናንትናው ቀን ጀምሮ በሐዋሳ ከተማ አገር አቀፍ የማዕድና ነዳጅ ሚኒስቴር ጉባኤውን እያካሄደ ይገኛል። በዚህ ጉባኤ ላይም የማዕድና ነዳጅ ሀብትን የተመለከቱ ጉዳዮች እየተነሱ ሰፊ ውይይትም የተደረገባቸው ይገኛል። በዚህ ወቅትም የኢትዮጵያ ማዕድና ነዳጅ ሚኒስትር ዴኤታ ዶክተር ኳንግ ቱትላም እንዳሉት ኢትዮጵያ በማዕድን ዘርፍ የበዛ ጸጋ ቢኖራትም ለምጣኔ ሀብታዊ እድገት እያበረከተ ያለው አስተዋጽኦ እየቀነሰ መጥቷል። በአንድ ወቅት ከግብርና ቀጥሎ በየዓመቱ 600 ሚሊዮን የአሜሪካን ዶላር በማስገኘት ትንሽ የማይባል የውጭ ምንዛሪ ያስገኘ የነበረው የማዕድን ዘርፍ አሁን በዚህ ደረጃ ላይ ይገኛል ያሉትም ለዚህም እንደ ምክንያት ከሚጠቀሱት ተግዳሮቶች ወይም እክሎች ውስጥ አንዱ የሆነ ኮንትሮባንድና ህገወጥ ንግድ መሆኑን ገልጸው መፍትሄ ያፈላልጉ መሆናቸውን ጠቅሰው የተቀናጀ ስራ መስራት እንደሚገባና የኢትዮጵያ ህዝብም ከመንግስት ጋር ማበር እንዳለበት ተናግሯል። ከዘርፉ የሚገኘውን ጥቅም ከፍ ለማድረግ 5 የነዳጅ ፈላጊ ኩባንያዎች የነዳጅ አሰሳ እያካሄዱ መሆናቸውና ኢትዮጵያ በአጭር ዓመታት ውስጥ የራሷን ነዳጅ እንደምታመርት በእርግጠኝነት መናገር ይቻላል ብለዋል ዶክተር ኳንግ ቱትላም።
ከነዚህ ውስጥ አንዱ ፖሊጂሲ የሚባል የቻይና ኩባንያ ቀደም ብሎ በካሉብና ይላላ፣ ይህ ማለት በሶማሌ ካሉብና ይላላ ተገኝቶ የነበረው ነዳጅ ወደ ልማት ለማስገባት ሁለተኛም የነዳጅ ፍለጋም በሰፊ ተያይዞታል። ከ5-10 ዓመት እርግጠኛ ነኝ ነዳጅ ማምረት ይቻላል የሚለው ምክንያቱም አሁን ባለው ሁኔታ ወደ 6 የሚሆኑ የነዳጅ አለኝታ ቦታዎች ተለይተዋል። እነዚህ 6 ነዳጅ አለኝታ ቦታዎች በትክክል እና በሰፊ ፍላጎት ፍለጋ ከተደረገ የማይገኝበት ምክንያት ምክንያቱም በአካባቢ ያሉት ሀገሮች በሙሉ ነዳጅ አግኝ። ስለዚህ የእኛ አሁን የሚፈልገው በጣም በሰፊ ፍለጋ ማካሄድ ነው።
የተፈጥሮ ጋዝ በተመለከተም ቀደም ብሎ ከተገኙት በተጨማሪ 4.7 ትሪሊዮን ኪዩቢክ የሚሆን ተፈጥሮ ጋዝ ወደ ልማት እየገባ መሆኑንም ተናግሯል። ለተግባራዊነቱም ቅድመ ሁኔታዎች ያለቁ መሆናቸውን ገልጸው ይህም ነዳጅ ይወጣል ከተባለበት ሶማሊያ ክልል ካሉብና ሂላላ ተነስቶ ጅቡቲ የሚዘረጋው የመስፈር ስራም ከነዳጅ ኩባንያዎችና ከጅቡቲ መንግስት ጋር ሂደት በሂደት ውሎችን በመፈረም እየጨረሱ መሆናቸውን ተናግሯል። በተለያዩ የሀገሪቱ አካባቢዎች ወይም ክልሎች ነዳጅ አግኝተናል ወይም ተገኝቷል እየተባለ የሚወራ ወሬ ምን ያህል በጥናት የተደገፈ መሆናቸውን የጠየቁት ሚኒስትር ዴኤታው መገኘቱ ተረጋግጠው የተፈጥሮ ጋዝ ነው፣ ነገር ግን የተፈጥሮ ጋዝ በተገኙባቸው ጉድጓዶች ፈሳሽ ነዳጅ ታይቷል ነው ያሉትም። አዋጭነታቸውና ጥራታቸው እንዲረጋገጥ የምርት ሙከራ የተደረገ መሆናቸውን ገልጸው ይህ ሲረጋገጥ ለህዝብ ይፋ ይሆናል የሚያሉትም በሚኒስትር መስሪያ ቤቱ የሀብት ማፈላለግና ዓለም አቀፍ ትብብር ዳይሬክተር አቶ ገረሞ ነጋሳ እንዳሉት መስሪያ ቤቱ ለሶስት ዋና ዋና ጉዳዮች ትኩረት ሰጥቶ የሚሰራ ሲሆን እነዚህም የውጭ ምንዛሪ ማስገኘት፣ የሀገር ውስጥ ገቢ ማሳደግና ስራ ዕድል መፍጠር ናቸው። ይሁን እንጂ አፈጻጸሙ እምብዛም ነው። ከወርቅ የከበሩ ድንጋይና ሌሎች ማዕድናት ይገኛል ተብሎ የሚጠበቀው የውጭ ምንዛሪ በየአመቱ በ100 ሚሊዮን የአሜሪካን ዶላር እየቀነሰ መሆኑን ተናግሯል። በዚህ አመትም 750 ሚሊዮን የአሜሪካን ዶላር ለማስገኘት ታቅዶ ካለው አቅምና እቅድ ረገድ የተገኘው የውጭ ምንዛሪ እጅግ በጣም ዝቅተኛ ወይም ኢሚንት ተብሎ የሚገለጽ ነው። 44 ሚሊዮን ዶላር ብቻ።
ትልቁ ማነቆ የሆነው የሰላም ችግር፣ ለዛ ሽፋን ደግሞ ይከናወኑ የኮንትሮባንድ ንግዶች። ሌላው በኩባንያ ደረጃ ደግሞ በአሁን ሰዓት ትልቁን ምርት ሲያመርት የነበረው የሚድሮክ ወርቅ ኩባንያ ነው። እሱም ከአመት በላይ ሆኖታል። በአካባቢ ጤናና ብክለት ምክንያት በተፈጠረ ችግር ከታገደ ከምርት ማለት ነው። ስለዚህ እነዚህ ሁሉ ተደማምረው የዘርፉን የውጭ ምንዛሪ ግኝት እንዲያሽቆለቁል አስተዋጽኦ አበርክተዋል ማለት ነው።
ከዚህም በተጨማሪ የህግ ማዕቀፍ ውስንነት ተጠቃሽ ተግዳሮት መሆኑን ገልጸው፣ ዳሩ ግን የማዕድን ግብይት አዋጅና ደንብ መጽደቁን እንዲሁም የማዕድን ልማት ፖሊሲ ረቂቅ ተዘጋጅቶ ለፌዴሬሽን ምክር ቤት መላኩን ጠቅሰው ይህ ችግሩን ሊፈታ እንደሚችልም ገልጸዋል። የወርቅ ልማትና ሌሎችም ማዕድናት ኢንቨስትመንት ለማስፋፋት መዋለ ንዋያቸውን አፍሰው በዘርፉ ለመሳተፍ ለሚፈልጉ 24 አዳዲስ ባለሀብቶች አዲስ ፈቃድ በዛ አመት እንደሰጡም ተናግሯል። ይሁን እንጂ ቶሎ ወደ ስራ እንዳይገቡ የውጭ ምንዛሬ እጥረት እንቅፋት መሆኑን ተናግሯል። የማዕድን ዘርፍ በአገሪቱ ያለውን ከፍተኛ ወጣቶች ስራ አጥነት ችግር የማቃለል አቅም እንዳለው የተረጋገጠ ቢሆንም ትርጉም ያለው የስራ እድል መፍጠር አለመቻሉም ተገልጧል። ላለፉት 20 አመታት በከበረ ድንጋይ ልማት የተሰማራው ኦርቢት ኃላፊነቱ ተወሰነ የግል ኩባንያ መስራችና ስራ አስኪያጅ አቶ ቴዎድሮስ ስንታየው እንዳሉት ኢትዮጵያ ከማዕድን ዘርፍ ማግኘት የሚገባትን ጥቅም አለማግኘቷን ከልምዳቸው በመነሳት ተናግሯል። በኢትዮጵያ ውስጥ ብቻ የሚገኙ የከበሩ ድንጋዮች ዋጋቸው ከወርቅም የማይተናነስ ሆኖ ሳለ እሴት ጨምሮ ለዓለም ገበያ አለማቅረብ አገሪቷን እየጎዳ መሆኑን ተናግሯል። መንግስት አሁን የሰጠው ትኩረት የተሻለ ቢሆንም በዘርፉ የሚታየው የገነገነ ኮንትሮባንድ ማስቀረት ካልተቻለ የተሻለ ውጤት መጠበቅ አይቻልም ነው ያሉትም። ወርቅ የሚገኝባቸውና የሚመረትባቸው ክልሎች ኦሮሚያ፣ ደቡብ፣ ትግራይ፣ ጋምቤላና ቤንሻንጉል ጉሙዝ ሲሆን 250 ግራም በማቅረብ የተሻለ ውጤት አለው የተባለው የደቡብ ክልል ነው። ይሁን እንጂ የክልሉ አፈጻጸም ከ34% የሚበልጥ አይደለም ነው የተባለው። ኦሮሚያ ክልል ደግሞ ከፍተኛ አቅም ያለው ሆኖ ሳለ በጸጥታ ችግር ዝቅተኛ ወርቅ ምርት የተገኘበት ክልል ሆኗል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ከአዋሳም።
ዮናታን ዘብዮስን እናመሰግናለን ለዘገባው። አሁን ከደቡብ ኢትዮጵያ ወደ ደሴ ነው የምንሻገረው። ከቅርብ ጊዜያት ወዲህ በደሴና አካባቢዋ የሕፃናት ስርቆት እየተባባሰ መምጣቱን ፖሊስ አስታውቋል። ወላጆችና ማህበረሰቡ ድርጊቱን ለመከላከል አስፈላጊውን ሁሉ እንዲያደርጉም ፖሊስ ጥሪ አስተላልፈዋል። ለዝርዝሩ መስፍን አራጌ።
ወደ ቆርኪ ሲሄድ ወደ ቤቴ ከተመሬ ከዛ በኋላ ላይ በኪና ቆርኪ ጢጣ ይላል። እዛ እኔም ቆርኪ ብዬ ገብቼ እኔ ብቻ ነበርኩና ቆርኪ ሌላው ጢጣ ነበር። እዛ የጢጣዎቹ ጢጣ ሲወርዱ እኔም ብቻ ሲያይኝ ረዳቱ አረባባ እንደሆነ ላንተ ብዬ እዛ ሊድም ተባበረኝ ውረድ ልጅ እንዴት ነው የምወርደው ብሬን እኮ ከፍዬ ነው አልኩት። ከዛ በኋላ ውረድ ብሎ ስጮህብኝ ወረድኩና መንገድ ሲሄድ አሁን ይሄ ሰውየው የያዘ መጣ ከኋላ እጄን ሲይዘኝ ምናምን በቃ ምንም አላውቅም ምን እንዳረግኝ ራሱ አላውቅም።
በጭንቀት የተዋጠ የ12 ዓመት ታዳጊ ድምፅ ከሚማርበት ተስፋ ድርጅት ትምህርት ቤት ፊደል ቆጥሮ እውቀት ገብይቶ ወደ ቤቱ ሲያቀና ያጋጠመው አስደንጋጭ ፈተና ነበር። ሳያስቡት የመሰረቅ ፈተና። በደሴ ከተማ የአራተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አበባው አሻግሬ ሁኔታውን እንዲህ ይገልጡታል።
በደሴ ከተማ 011 ቀበሌ በተለምዶ ጢጣ ከሚባል አካባቢ ወደ ቆርክ የሚባል አካባቢ ነው የሚኖረው። ለቤቱ እየሄደ እያለ አንድ በአካባቢው ታይቶ የማይታወቅ ልጁን በማናገር ወዴት ነው የምትሄደው ብሎ ሲጠይቀው ወደ ቤቴ ነው የሚሄደው ብሎ ከመለሰለት በኋላ ልጅየውን የተለያዩ የመደለያ ቃላቶችን በመጠቀም ወደ ጫካ ይዞ ሊሄድ ሙከራ በሚያደርግበት ሰዓት የአካባቢው ማህበረሰብ በቁጥጥር ስር አውሎ ለፖሊስ አስረክቧል።
ሁኔታው ከቅርብ ጊዜያት ወዲህ በከተማዋ በተደጋጋሚ በሚስተዋለው የህፃናት ስርቆት ስጋት ውስጥ የገቡ ሰዎችን ፍርሃት እየጨመረ የከተማዋ መነጋገሪያ ከመሆን አልፎ በቁጣ በነደዱ ወጣቶች ምክንያት አለመረጋጋትን ያስከተለ ሆኖ አልፏል።
ችግሩ የተከሰተው ግለሰቡ ከተያዘ በኋላ ለፖሊስ ከተረከበ በኋላ ጢጣና ዋና ጣቢያ ያለበት አካባቢ ትንሽ ርቀት ስላለው ወደ ዋና ፖሊስ ጣቢያው ተጠርጣሪውን ይዘው ለመምጣት ፖሊሶች ሲሞክሩ መሄድ የለበትም እዚሁ አንድ ነገር ማድረግ አለብን የሚል በተሳሳተ አስተሳሰብ የአካባቢው ወጣቶች ተሰብስበው እዚያው እርምጃ ለመውሰድ ጥረት አድርጓል። የአካባቢው ወጣት ፖሊስም ወንጀል የፈጸመ ሰው በህግና በህግ ብቻ ነው መጠየቅ ያለበት፣ ህጋዊ ፕሮሲጀሩን ተከተለን ምርመራ አጣርተን ለሚመለከተው የፍትህ አካል ልከን ቅጣቱን የመጨረሻውን ውሳኔ ለህዝብ ይፋ እናደርጋለን ተብሎ ገለጻ የሚደረግ በዚህም መስማማት አልተቻለም። መስማማት ካልመቻሉም በላይ የአካባቢ ማህበረሰብ ከጊዜ ወደ ጊዜ እየጨመረ ቁጥሩ ከፖሊስ አቅም በላይ የሆነበት ሁኔታ ነበር የተፈጠረው። በዛም አላስፈላጊ ግጭቶች ተፈጥረው በአንድ ፖሊስም ላይ እግሩ ላይ በጥይት የተመታበት ሁኔታ ነው ያለው።
የህፃናት ስርቆት ከቅርብ ጊዜያት ወዲህ እየተባባሰ መምጣቱን በደሴ ከተማ የሁለተኛ ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አሳምን ሙላትም ይናገራሉ።
እንግዲህ ሰው ንብረቱ ነው ጠፋው ሲል የምንሰማው፣ አሁን ደግሞ ወደ ህፃን ስርቆት እየተስፋፋ የመጣበት ሁኔታ ነው። ደሴ ከተማ በዚህ ሁኔታ ላይ አሁን በቅርብ ጊዜ እንደ አይነት ነገሮች ተደጋጋሚ እየተፈጸሙ ነው። ጠፋን የሚሉ ቤተሰቦች፣ ወላጆች እየመጡ ነው
በቅርቡ ይላሉ ኢንስፔክተር አሳምን። እናሳክምሻለን በሚል ከሌላ አካባቢ ወደ ደሴ ካመጧት እናት ላይ የ9 ወር ህፃን ሰርቀው ተሰውረው የነበሩ ግለሰቦችን ድርጊት በአብነት ያነሳሉ።
ልጇን ተቀብለው ተሰውረዋት ወደሆኑ ልጇን ወዴት እንደወሰዱ ስታፈላልግ በአድራሻ ያጣቻ ሲሆን ወደው ለፖሊስ ነው ሪፖርት የተደረገው። የምርመራ ግብረ ኃይል፣ የመረጃ ግብረ ኃይል፣ የመከላከል ግብረ ኃይል አዋቅረን ዱልቻ የምትባል ወረዳ ጋር ኬለዋ ላይ በቁጥጥር ስር የዋለበት ሁኔታ ነው ያለው።
ሰዎች እንደሚሉት ህፃናት ተሰርቀው መለመኛ ይደረጋሉ፣ ለጉልበት ብዝበዛ፣ ለሰብአዊ ጥሰት ይዳረጋሉ። ይህን ኢሞራላዊ ድርጊት መከላከል ለሁሉም የተሰጠ የቤት ስራ ነው። እንደ ፖሊስ ባልደረቦቹ ምክር
ማህበረሰቡ ያለውን ምልክት እየተደረገ ያለውን ነገር በግንዛቤ ውስጥ በማስገባት የራሱን ልጆች ብቻ ሳይሆን የጎረቤትን የአካባቢውን ልጅ ጭምር በመጠበቅ ክትትል በማድረግ ማታ ማታ ምክር በመስጠት ከጸጥታ ኃይል ጋር በመቀናጀት ትምህርት ቤቶችም ቢሆኑ በቂ ግንዛቤ ለተማሪዎቻቸው በመስጠት የማያውቁት ሰው ጋር መሄድ እንደሌለባቸው አጠራጣሪ ሁኔታ ሲያካዩ ለሚመለከተው አካል ወዲያው የማሳወቅ ለአካባቢዎች ላሉ ማህበረሰብ ቶሎ ጥቆማ መስጠት የአካባቢው ማህበረሰብ ፈጥኖ እንዲደርስለት ለጸጥታ ኃይል በማሳወቅ ክትትል ማድረግና ወንጀሉን በጋራ የምናቆምበት ሁኔታ ካልተፈጠረ ችግሩ ትንሽ አሳሳቢ እየሆነ የሚሄድበት ሁኔታ ነው የሚኖረው።
ልጅን ያህል እንግዲህ ተሰርቆ መሄድ ምን ያህል እንደሚከብድ በእያንዳንዳችን ስለምናውቀው ህዝባችን ወደፊትም ለማንም ይሁን ለምንም ህፃን ልጅ ምንም የማታውቅ ጥሎ መሄድ እንደሌለባቸው ህብረተሰባችን አዌር ቢፈጥር።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ቀጣዩም ዘገባ የመስፍን አራጌ ነው። ባለፈው እሁድ በዋግ ህምራ ብሔረሰብ አስተዳደር ዞን ሰቆጣ ከተማ ከግለሰቦች ጋር በተፈጠረ ግጭት 3 የአማራ ክልል ልዩ ኃይል አባላት ህይወታቸውን አጥተዋል። ድርጊቱን በማውገዝና በሞቱት ሰዎች በሰዎቹ መሞት የተሰማቸውን ጥልቅ ሐዘን ለመግለጽ ትናንት ማምሻውን የከተማዋና የአካባቢው ነዋሪዎች የሻማ ማብራት ስነ ስርዓት አካሂደዋል። መስፍን
ሁድለት እኩለ ቀን ገደማ በዋግምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ ልዩ ቦታው ማይጉሊት በተባለው አካባቢ የተከሰተው ድንገተኛ ግጭት ከተማዋን ባለመደችው ስጋት ባልጠበቀችው ውጥረት ውስጥ ያስገባ ነበር። ለሰዓታት የዘለቀ ተኩስ ከተማዋን ጸጥ ረጭ ያደረገ ፍርሃት የነገሩ ምንጭ የነገሩኝ የከተማዋ ፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር ደባሽ ጌታሁን እንደሚሉት ከአንድ ወጣት ጋር በተፈጠረ ግጭት የ3 የክልሉ ልዩ ኃይል አባላት ሕይወት ጠፍቷል። በሌሎች ላይ ደግሞ የመቁሰል ጉዳት ደርሷል። ግድያውን የፈጸመው ለግጭቱ መነሻ ምክንያት ነበር የተባለው ወጣት አባት እንደሆነ ነው ፖሊስ የሚናገረው። ዋና ኢንስፔክተር ደባሽ
ሁኔታው የተከሰተውን ያው በምርመራ ሂደት ላይ ስለሆነ ሙሉ በሙሉ ለመግለጽ ይከብዳል። አጠቃላይ የተፈጠረው የገዳይ ልጅ በፈጠራቸው ስህተቶች እነዚህ ሰላም አስከባሪዎች ወይም ልዩ ኃይሎች ለመያዝ ሲከታተሉ ወደ መኖሪያ ቤት ሲሄድ በዚያ ላይ ወጥቶ የልጅየው አባት ያው እነዛን ግለሰቦች ትጥቅ ይዞ በመውጣት እርምጃ የወሰደ መሆኑን ነው ያለን መረጃ። በወቅቱም ያው በተፈጠረው ችግር 3 የልዩ ኃይል አባሎች መስዋዕትነት ከፍለዋል። ሌሎችም የቆሰሉ 4 ያክላሉን። ከልዩ ኃይል 2፣ ከማረሚያ ፖሊስ 1፣ ሲቪል ህፃን 1።
አንድ ግለሰብ ይህን ያህል ጉዳት የሚያስከትል የጦር መሳሪያ እንዴት ሊታጠቅ ቻለ?
እንግዲህ ሰውየው የድሮ በአስተዳደራዊ ስራዎች በተለያዩ ወረዳዎች የሰራ ነው። የመንግስት ሰራተኛና በአስፈጻሚ ደረጃ የነበረ ሰው ነው። አሁንም በመንግስት ስራ የሚሰራ ነው። እና ያንን ትጥቅ በድርጅት ጊዜ የያዘውን ወይም በመንግስት ስልጣን ወቅት በነበረ ጊዜ የያዘው የመንግስት ትጥቅ ነው።
ግድያውን ፈጽሟል የተባለው ግለሰብ ለጸቡ መነሳት ምክንያት ነው የተባለው ልጁና ሌሎች ከግጭቱ ጋር ተያያዥነት ያላቸው ሰዎች በቁጥጥር ስር ውለው ምርመራው እየተካሄደ መሆኑን ፖሊስ አመልክቷል። የአደጋው መከሰት ለአካባቢው ህብረተሰብ የመነጋገሪያ አጀንዳ ብቻ አልነበረም፣ እኛነታችንን የማይወክል ነው ሲሉ ትናንት በሻማ ማብራት የደረሰውን አደጋ አውግዘዋል። በልዩ ኃይል አባላቱ ሞት የተሰማቸውን ሐዘን ገልጸዋል። የዋግምራ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ጳውሎስ በላይ
በሁሉም ከተማ ወደ 10 ቀጠናዎች ነው ውይይት ያደረግነው። የአካባቢ ሰላም እንዳይደፋረስ ችግሮች ሊፈጠሩ ይችላሉ፣ ዞሮ ዞሮ እንዳይደገሙ መስራት ነው የሚለውን ታሳቢ ያደረገው ውይይት ይደረግ። ህብረተሰቡ የዋግን ህዝብ ስነ ልቦናና ባህል ስለማይወክል የእነዚህ ልጆቻችን ደም ዝም ብሎ በአንድ ግለሰብ ህይወታቸው አልፎ ለዛውም በዋግ ምድር የዋግ ሰው ገደለው የሚል ስነ ልቦና አስተሳሰብ ሊኖር አይገባም። ይህን እኛ ወጥተን የዋግን ባህልና ስነ ልቦና የማይወክል የግለሰብ ድርጊት ነው፣ እንደዛም ሆኖ ግን እነዚህ የሞቱ ልጆቻችን በሀዘናችን አደባባይ ወጥተን መግለጽ አለብን የሚል ነው የህብረተሰቡ ጥያቄ የመጣው። እሱን እኛ ተቀብለን ያው ትላንት የነበረውን የሀዘን የሻማ ማብራት ስነስርዓት በህብረተሰቡ ጥያቄ መሰረት ሀዘኑን ህብረተሰቡ አደባባይ ወጥቶ ገልጿል። ማለት እንደዚህ ያለ ድርጊት ፈጽሞ ዋግ ላይ መከሰት የለበትም የሚለውን በአደባባይ ወጥተው የኮነኑበት ስነስርዓት ነው የነበረው።
በሻማ ማብራት ስነስርዓቱ ላይ የተገኙት የከተማ ነዋሪም ጥልቅ ሀዘናቸውን በሚከተለው መልኩ አቅርበዋል።
እኔ በድርጊቱ በጣም አዝኛለሁ። ምክንያቱም እነዚህ ልጆች ከቤተሰብ ርቀው የመጡት ሀገርን ለማስከበር ሰላም ለመፍጠር ነው። ያን ያክል እንኳን የከፋ ችግር ሰርተዋል ተብሎ እንኳን ቢታመን እንኳን ይሄ መሳሪያ የያዘው አካል የድሮ ትውልድ ጥሪውን በርችትም በተለያዩ ነገሮችም ማቅረብ ካልሆነም ደግሞ ልጁን ወደ ህግ አሳልፎ እንደሚሰጥ ቢናገር ምናልባት እነሱ ህይወታቸው ላይ አልፍቸው እያሉ ዝሮ ዝሮ ግን በልጆቹ ህይወት እጅግ አዝኛለሁ። አጠቃላይ ህዝብም በጣም አዝኖ ነው ያለው። ይሄ ድርጊትም የተቆጣ ከተማን ህዝብ አይገልጽም፣ አይወክልም። የዋግ ህዝብ እንደሚታወቀው እንግዳ ተቀባይ አይደለም፣ ሰላሙን የሚጠብቅለትን ለአልፎ ሀጅ እንግዳ እንኳ ክብር የሚሰጥ ህዝብ ነው።
በሻማ ማብራት ስነስርዓቱ ላይ የከተማ አስተዳደሩን ከንቲባ ጨምሮ የጸጥታ መዋቅሩ ተወካዮች፣ የሃይማኖት አባቶችና ነዋሪዎች የታደሙ ሲሆን ቁጥራቸው ከ5000 እንደሚልቅም ተነግሯል። የሟቾቹን አስከሬን ወደ ትውልድ ቦታቸው ሲላክም የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የአገር ሽማግሌዎች አስከሬኑን ወደ ሟቾቹ የትውልድ ቦታ በመውሰድ ቤተሰቦቻቸውን ማጽናናታቸውን ነው ከዞኑ መንግስት ኮሚኒኬሽን የደረሰን መረጃ የሚያመለክተው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌ ለዘገባው እናመሰግናለን። ወደ ተከታዩ መጽሔት ርዕስ እንሻገር። ዓለም አቀፉ የመብት ተሟጋች ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን እንደገና መዋቀር አለበት ሲል መግለጫ ስለማውጣቱ በትላንትና ዕለት ዘግበናል። ድርጅቱ ባወጣው በዚህ መግለጫ ላይ የሚመለከታቸውን ወገኖች ምላሽ ለማግኘትም ጥረት እንደምናደርግ ቃል መግባታችን ይታወሳል ሲል ይንደረደራል። ሀብታሙ ስዩም በዘገባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ የሺመቤት ነጋሽንም አነጋግሮ ተከታዩን አጠናቅሯል።
ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናል አድሎኝነት የተሞላባቸውና መሠረታዊ እውነታዎች የተፋለሰባቸው ሪፖርቶች ሲያወጣ ከርመዋል ያለውን የኢትዮጵያ ሰብአዊ መብት ኮሚሽን እንደ አዲስ መዋቅር እንደሚያስፈልገው በትናንትናው ዕለት ይፋ አድርጓል። ይህንንም ያሳዩልኛል ያላቸውን የኮሚሽኑ ሪፖርት ክፍሎችም መዘርዘሩ ይታወሳል። የአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ ጉዳይ አጥኚ ባለሙያ አቶ ፍስሐ ተክሌ
ሰብአዊ መብት ኮሚሽኑን ከተቋቋመበት አዋጅ ጀምሮ ከዛ በተጨማሪ ደግሞ ኮሚሽኑ ስላለው ስልጣን ድርጅቱ የስራ መሪዎች ስለሚመረጡበትና ስለሚሾሙበት አካሄድ ለውጥ እንዲኖር ጠይቀናል። በሌላ መልኩ ደግሞ ድርጅቱ ስራውን በሚሰራበት ጊዜ የሚከተላቸውን መርሆችና መስፈርቶች የውስጥ አሰራሩን እንዲያስተካክል፣ በተለይ የሰራተኞቹን አቅም እንዲያጎለብት ነው የጠየቅነው። ጀነራል
በኢፌዴሪ የተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ የሆኑት ወይዘሮ የሽመቤት ነጋሽ ኮሚሽኑ የሚዘረዘሩ ችግሮች እንዳሉበት ባይሸሽጉም በአምነስቲ የምርመራ ሂደት ላይ ግን ክፍተት አለ ብለው እንደሚያምኑ ይናገራሉ።
ሶስቱም ለማየት ሞክሬያለሁ። እንግዲህ ተቋሙን ሙሉ በሙሉ የሰራው ስራ ትክክል ነው አይደለም የሚለው ፈርዘር ኢንቨስቲጌሽን ይጠይቃል። ነገር ግን ደግሞ ይህ ሲባል ተቋሙ ምንም ችግር አልነበረበትም፣ በሚፈለገው ልክ ነጻና ገለልተኛ ሆኖ ስራውን እየሰራ ነበር ብሎ ለማለት አይቻልም። ልክ ተቋሙ ወርዶ እያንዳንዱን አካል ኢንተርቪው አድርጎ እንዳመጣው ሪፖርት ሁሉ አምነስቲ ኢንተርናሽናል በዚህ ልክ ሄዶበታል ብዬ ለመውሰድ ይቸገራል። ሪፖርት ነው ሪቪው ያደረገው ለማየት እንደሻልኩት ማለት ነው።
ይህም ቢሆን ግን አምነስቲ ኢንተርናሽናል የጠቀሳቸው የማሻሻያ ሀሳቦችን ጨምሮ የተለያዩ የማሻሻያ እርምጃዎች ከወራት በፊት ጀምረው እየተወሰዱ እንደሆነ ሰብሳቢዋ ይናገራሉ። የማሻሻያ እርምጃዎቹ ኮሚሽኑ የተቋቋመበትን አዋጅ 2010/1992 ከማሻሻል ይጀምራል። ተቋሙ በተደጋጋሚ የተነሳበትን የነጻና ገለልተኝነት ጥያቄ በአዋጁ መልስ ያገኛል ብለው እንደሚያስቡም ሰብሳቢዋ ያምናሉ።
ተቋሙ ነጻ ገለልተኛና ከፓርቲ ሁሉም ተጽዕኖ ነጻ ሆኖ ሊቋቋም የሚችልበት ሁኔታ መፈጠር አለበት። ይሄ ደግሞ የኮሚሽነሮችን ምርጫ ጭምር የአመራረጥ ሂደትንም ምን ይሁን አባላት ምን አይነት ስብዕና ሊኖራቸው ይገባል የሚለውን ጭምር የሚመለከተውን ነው አንዱ አርቲክል ያነሳው። ከዚህ አንጻር መልማይ ኮሚቴ የሚባል በአዋጁ አንቀጽ 8 ላይ የተቀመጠ ነገር አለ። ከዚህ አንጻር የሲቪል ሶሳይቲ ቢካተት የሚል ነው መልማይ ኮሚቴ ላይ። የኢትዮጵያ ምርጫ ቦርድን ስናቋቋም በዚህ አግባቡ ያየንበት ሁኔታ ነው ያለው እና እነዚህ የዲሞክራሲ ተቋማት ሁሉንም ህብረተሰብ ክፍል የሚወክሉ እንደመሆናቸው መጠን በአዋጁ ላይ የሲቪክ ማህበራት እንደ አንድ መልማይ ኮሚቴ አባል ሆኖ ሊካተት የሚችሉበት ሁኔታ ይኖራል ብዬ አስባለሁ። እንደዚያ ልክ ነው እይታችን እኛም ማለት ነው።
አምነስቲን ጨምሮ የተለያዩ የመብት ተሟጋች ድርጅቶች የኢትዮጵያ ሰብአዊ መብት ኮሚሽን ከአስፈጻሚው አካል ተጽዕኖ የራቀ ተቋማዊ ነጻነት እንዲኖረው ሲጠይቁ ባሽተዋል።
ተቋሙ በፋይናንስም በአስተዳደርም በሁሉም ነገር ነጻ እና ገለልተኛ መሆን አለበት በሚል የተቀመጠ አንድ ሪኮሜንዴሽን አለ። እዛም ላይ የተጀመሩ ነገሮች አሉ። አሁን አንደኛ ተቋሙ ከአስፈጻሚ ተጽዕኖ ነጻ እንዲወጣ ሲባል በቀጥታ ተጠሪነቱ ለምክር ቤት እንዲሆን የተደረገ በጀትን እንደሚመለከት እስከ ባለፈው ዓመት የነበረው እንደ ማንኛውም አስፈጻሚ መስሪያ ቤት በገንዘብና ኢኮኖሚ ልማት ሚኒስቴር እያቀረበ በጀት የሚጠርቅበት ሁኔታ ነው የነበረ። በዚህ ዓመት ግን ሰብአዊ መብትን ጨምሮ አጠቃላይ የዲሞክራሲ ተቋማት፣ ፍርድ ቤቶች፣ ምርጫ ቦርድ እንባ ጠባቂ የሚባሉትን በጀት በቀጥታ በምክር ቤት እንዲጠርቅላቸው እየታየ ያለበት ሂደት ነው ያለው አሁን ባለው ማለት ነው።
ከዚህ በተጨማሪም ለተንግዲው ኮሚሽኑ በምርመራ የሚደርስባቸውን የሰብአዊ መብት ጥሰትን የሚመለከቱ ግኝቶች በቀጥታ ለፍርድ ቤት የሚያቀርብበት ስልጣን እንዲኖሩ ለማድረግ እንደሚሞከር በሕዝብ ተወካዮች ምክር ቤት የፍትህና ዲሞክራሲ ክትትል ቋሚ ኮሚቴ የሰብአዊ መብትና ዲሞክራሲ ንዑስ ኮሚቴ ሰብሳቢ ወይዘሮ እመቤት ነጋሽ ጥቅሰዋል። እኒህን ተስፋ የተጣለባቸውን ማሻሻያዎች ያካትተው አዋጅ በቀጣይ ዓመት መጀመሪያ ላይ በስራ ላይ ይውላል ብለው እንደሚያምኑ አጋርተውናል።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ33 መሆኑን የስቱዲዮ ሰዓታችን ያመለክታል። የሰዓቱን አጫጭር ዜናዎች።
የኢትዮጵያ የብሔራዊ መረጃና የደህንነት አገልግሎት የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋን ጨምሮ አቃቤ ሕግ ክስ የመሰረተባቸው አራት ሰዎች በጋዜጣ ጥሪ እንዲደረግላቸው ፌዴራሉ ከፍተኛ ፍርድ ቤት አዟል። አቃቤ ሕግ ላቀረበው የምስክሮች ጥበቃ ጥያቄ ማብራሪያ እንዲሰጥም ፍርድ ቤቱ ትዕዛዝ ሰጥቷል። በጦርነት በመሳደድና በአካባቢ ግጭቶች ምክንያት በመላው ዓለም 71 ሚሊዮን የሚሆን ሰው ከየሚኖርበት አካባቢ በኃይል መፈናቀሉን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛው ኮሚሽነር አስታወቀ። ይህ ቁጥር ኮሚሽነሩ ከተቋቋመበት ጊዜ አንስቶ ላለፉት 70 ዓመታት ከነበረው ቁጥር ሁሉ እጅጉን ያሻቀበ መሆኑን አመልክቷል። በአውሮፓውያኑ በ2014 ዓመተ ምህረት ዩክሬን ላይ ተመቶ የወደቀውን የማሌዥያ አየር መንገድ ጀት ጉዳይ እየመረመረ ያለው በኔዘርላንድስ የሚመራ መርማሪ ቡድን 3 ሩሲያውያንንና 1 ዩክሬናዊውን በነፍስ መግደል ተጠርጣሪነት ወነጀለ። የኔዘርላንድስ ዋና አቃቤ ሕግ ዛሬ ደሄግ ላይ ባደረጉት ጋዜጣዊ ጉባኤ የበረራ ቁጥር MH17 የመንገደኞች አውሮፕላን የተመታው በእነዚህ ተጠርጣሪዎች አድራጎት ነው ብለዋል። ቃታውን እነሱ ባይስቡትም አውሮፕላኑ የተመታበትን ሚሳይል ላውንቸር አፈላልጎ በማግኘትና በማመቻቸት በቅርበት ተባብረዋል ነው ያለው።
በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፍ ስርጭታችን ይቀጥላል። ሁለተኛውን አጋማሽ በርዕሰዎቹ ጀምረናል። አሁን ወደ ቀዳሚው የሳምንቱ ቅንብር ኢትዮጵያውያን በአሜሪካ። ኑሯቸውን በዚህ በዩናይት ስቴትስ ያደረጉ በብዙ ሺህ የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከ15 ቀናት ባነሰ ጊዜ ውስጥ አትላንታ ጆርጂያ ላይ ይሰባሰባሉ። ምክንያት በሰሜን አሜሪካ ያቋቋሙት የስፖርትና ባህል ፌዴሬሽን ለ36ኛ ጊዜ ያዘጋጀው ዓመታዊ የስፖርት በዓል በዚያም ለመታደም የዘንድሮው ልዩና የደመቀ ነው ይላል የሕዝብ ግንኙነት ክፍል ኃላፊው አዲሱ አበበም። እውን የደመቀ ይልቁንም የተሳካ በዓል ይሆን ይሆን ሲል ይንደረደራል። የዛሬው የኢትዮጵያውያን በአሜሪካ ዝግጅቱ በዘንድሮ ዓመታዊ የስፖርት ፌስቲቫል አከባበር ዙሪያ ያተኩራል። እንሆ።
አዎ፣ ጠይቅ ያለሁ እውን የዘንድሮው ልዩ ነው? በምንድን ነው ልዩ የሚሆነው? ሁሌ ልዩ ነው፣ ለመጀመሪያ ጊዜ የሚሆን ነው ወዘተረፈ ይባልና ጊዜው ደርሶ በዓሉ በሚካሄድበት ሳምንት እንኳን ልዩ ነገር ሊቀርብ የተለመደውና የታለመው ቃልም የተገባለት ነገር ሳይሳካ ይቀራል። ከ25 ዓመታት ልምድ በመነሳት ነው ይህን የምንለው። ማን ያውቃል ዘንድሮ ልዩ ነገር የተሳካና የተዋጣለት ዝግጅት ሊያጋጥም ይችላል። የምናየው ይሆናል። ድምፃቸውን አጥፍተው የቆዩትም ለዚህ ሳይሆን ይቀራል። ማን ያውቃል። እያዩ ዘነበ ነው እንግዳዬ፣ የሕዝብ ግንኙነት ክፍሉ ኃላፊ። ምን ላይ ናችሁ? ሜዳው ተጠናቆ ተዘጋጅቷል? ጸጥታው፣ መኪና ማቆሚያው ለእንግዶቹ ምቹ ነው?
አትላንታ አዘጋጅ ኮሚቴ ተቋቁሟል። ከባድ ሁኔታ እየተንቀሳቀሱ ነው ያሉት። መክፈቻው ዝግጅት በከተማው ኢትዮጵያዊ በከተማው ነዋሪ ተሳትፎ የሚካሄድ ነው። እንደምታውቀው ሁሉ ሌላ ቦታ እንደሚደረገው በጣም ጠንክረው እየተሯሯጡ እየሰሩ ነው ያሉት። ከዚህ በፊትም ያው በአንዳንድ ሜዳ ፍለጋ ሜዳው ሙድ ሆኖብን ትንሽ ወደ ኋላ ቀርተናል። ለዚህም ነው እነኝህን ነገሮች ስናካሄድ ነው ብዙ ሚዲያ ላይ ያልወጣ ነው። መጀመሪያ እነኝህን ነገሮችን እንጨርስ በማለት ነው። ሜዳውም ውድ ሆነ እንጂ በጣም ጥሩ ሜዳ ነው። ግን ምንድን ነው አሜሪካን ያሉ ከተማዎች ውስጥ ድሮ መጥፎ ወይንም ደግሞ ወንጀል ምናምን ይኖርበታል የሚባል አንዳንድ ኤሪያዎች አሉ። እንደዛ የነበረ ነው ድሮ እና በዛ አይነት ስሙ ስለሚታወቅ ቦታው ሰው መቀየሩን አያውቅም። ያ ቦታ ግን አሁን ዴቨሎፕ እየተደረገ ቦታው ትልልቅ ኮንሰርቶች የሚሰጡበት አንድ ብሎክ ወደታች ወረድ ብለህ ሜዳ አለ።
ሰላማዊ አካባቢ ሆኗል ነው የምትለኝ?
በጣም ሰላማዊ አካባቢ ይሆናል። ፓርኪንጉ ራሱ በአጥር የታጠረ ብዙ ጥበቃ የሚደረግበት ነው እና ምንም የሚያስፈራ ነገር የለው።
እንደ እውነቱ ከሆነ በየአመቱ ከምናየው ሁኔታ እንደምንረዳው ኢትዮጵያውያን ለዚህ ፌዴሬሽን ከፍተኛ ፍቅር አላቸው። ፌዴሬሽኑም ፍጹም ሆኖ ወይም የህዝቡን ፍላጎት 100% በማሟላቱ አይደለም። በኢትዮጵያ ስም ተመስርቶ ኢትዮጵያን በየአመቱ ስለሚያስጠራና ህዝቡንም ስለሚያሰባስብ በመሆኑ እንደሆነ አመራሩ ሊገነዘበው ልብ ሊል ሊያጤን ይገባል። ኢትዮጵያውያን ፌዴሬሽኑን ከነድክመቱ ነው የሚወዱት። እንዲዘልቅ እንዲጠናከርም ይፈልጋሉ። ጥረት መደረግ፣ የተሳካ ነገር ማከናወንና ማቅረብ የአመራሩ ፈንታ ይሆናል።
በጣም ትክክል ነው። ይሄን ነገር እኔም የምጋራህ ነገር ነው። እውነቴን ነው የምለው። ጥፋትም ቢኖር አንዳንድ ጊዜ ስህተቶችም ቢፈጠሩ እንዳልከው ይሄ ያው የኢትዮጵያን መካ ማለት ነው የሚመጡበት ነው። እንደውም ምሳሌ ብሰጥ አሁን ባለፈው ጊዜ ከአርቲስት ጎሳዬ ተስፋዬ ጋራ አንዳንድ ሁኔታዎች ተፈጥረው ነበረ። ምስ ከሆነ እንደው በቅርብ በመነጋገር አለመግባባት መሆኑን ተነጋግረንበት እኛም በቃ በተፈጠረ ሁኔታ አዝነን ደብዳቤ ሁሉ ጽፈንለታል። እውነቴን ነው። ይሄ ሰውዬ የሚፈልገው ነገር ይሄ ነው። ፌዴሬሽኑን ወዳለሁ የእኛ ነው እና ካለፈው ጊዜ መጥቼ ሁሉ በነጻ የተጫወቱበት ጊዜ አለ። አሁንም ቢሆን አሁን አትላንታ ላይ መጥቼ ለመጫወት ወደ ኋላ አልልም የሚል ነገር ነው የነገረንና እውነቴን ነው የምለው በዚህ አጋጣሚ ላመሰግን ወዳለሁ። ከነ ግድፈታችን ከነ ስህተታችን እኛ ድርጅት ስለሆነ ብቻ በትዕግስት ሰውም አብሮ እየተሳተፈ ስለሆነ መላውን በዚህ ድርጅት ላይ ያለውን ህዝብ አመለካከቱን ሁሉ እንደው ላመሰግን ወዳለሁ። እንደውም ዘንድሮ የሚገርመው ነገር ከተማ ውስጥ የሚመጡት ሙዚቀኞች ሁሉ የኢትዮጵያን ደይ በፈቃደኝነት መጥተው ህዝቡን ታንኪው ለማለት ለማስደሰት መጥተው የሚችሉትን አንዳንድም ሆነ ሁለት ሁለት ዘፈን ከተማ ውስጥ ያሉ ዘፋኞች ሁሉ በአርብ ማለት ነው በኢትዮጵያን ቀን ለማሳየት ሁሉ ቃል ገብተውልናል። በጣም ደስ የሚል ነገር ነው የምናየው። ከኢትዮጵያም የሚመጡ ብዙ ሙዚቀኞች ዘፋኞች አሉ። ለየት ያለ ነገር ነው የምናየው እና በጣም ደስ የሚል ነገር ነው። ብዙ መቀራረብ አሳይተናል። አሁን የመዝጊያው ምሽት ላይ ሌላ አይነት ዝግጅት አካሄድም ከተማው
በሙዚቃ በኩል እናንተ ብቻ
በሙዚቃ በኩል አዎ እኛ ጋር ብቻ ነው የሚሆነው። ጥሩ አይነት ምሽት ነው እና ባለፈው ጊዜ ታስታውስ እንደሆነ ዳላስ ላይ በተደረገው የሳውንድ ሲስተማችን ሁሉ ምንም አይነት እንከን የሌለው ትልቅ ካምፓኒ ነው አምጥተን ትልልቅ ቦታዎች የሚሰራ ለምሳሌ አንደነ አሜሪካን ኤርላይንስ ትልልቅ አርቲስቶች የሚሰሩበትን አይነት ዝግጅት የሚያዘጋጁ ሰዎች ስለሆኑ በጣም ፕሮፌሽናሎች ናቸው። ሰውም አይተህ እንደሆነ ምንም እንከን ሳይወጣለት ነው ምሽቱ የተካሄደው። የዘንድሮ ደግሞ ካለፈው በመማር ደግሞ የተሻለ ነው የምናደርገው። ቆንጆ አይነት ምሽት ነው።
ከመዝጊያው ሌላ እዚህ የኢትዮጵያ እንደ የኢትዮጵያ ቀን የሚባለውም ትልቅ ሰው በጉጉት የሚጠብቀው ነው። ለምን የተለያዩ የኢትዮጵያ ባህሎች የሚቀርቡበት ስነ ጽሁፍም ድሮ ይቀርብ ነበረ። አጠር ያሉ ድራማዎች፣ ትርኢቶች የሚቀርቡ ነበር። ያ ከቀረ ጊዜ የለውም። ዘንድሮ ይሆን እንደሆን አላውቅም እና የኢትዮጵያን ቀን ግን የሚመጡ እንግዶች ከሀገሬው ባለስልጣናት ከአሜሪካ ማለት ነው ንግግር የሚያደርጉ እንደዚህ የተጋበዙ አሉ። ከንቲባዎችስ ተጠርተው እንደሚመጡ አረጋግጠዋል?
አዎ፣ የአትላንታ የከተማው ከንቲባዎች የሚመጡ አሉ። ከኢትዮጵያም ይመጣሉ የሚባል እንትን አለ። በእርግጠኝነት አይዶን ነው እንግዲህ አቶ አዲሱ የሰማው ነገር እንዳለ ከአንተም ማወቅ እፈልጋለሁኝ። እንግዲህ የጋዜጠኛ ነገር መቼም እንደምታውቀው ነው። ጫፍ
ጠሪዎቹ እናንተ ናችሁ፣ እኛም እናውቃለን። እሺ።
እና ይመጣሉ የሚባል አለ። ኮንፈርም የሆነ ነገር በእርግጥ
የተረጋገጠ ነገር የለም።
አዎ፣ ግን በኢንፎርሜሽን ደረጃ የሚመጡ እንዳሉ ነው። እና ብዙ ሰው እንደሚመጣ ነው። ከኢትዮጵያ ዘንድሮ ለየት የሚያደርገው ባህላዊ ዝግጅት ነው የምናደርገው ሁልጊዜ የሰው የኢትዮጵያዊነትን የሚያንጸባርቅበት ባህሉን የሚያሳይበት ነገር ስለሆነ የሚገርመው ነገር ከየአመቱ እየጨመረ የመጣው አይደለም። ኢትዮጵያውያኖች ከኢትዮጵያ አዳፕት ያደረጉ ነጮቹ ሁሉ አሜሪካኖቹ ማለት ነው ከየሀገሩ ልጆቻቸውን እያያዙ እየመጡ ነው። ትውልደ ኢትዮጵያ የሆኑ ልጆችን እየፈለጉ እየመጡ ነው። እንደው ምሳሌ ለመስጠት ያህል የፌዴሬሽን ያደረገው ነገር አሁን እዚህ ዳላስ ውስጥ ከዳላስ ውስጥ አንደኛው ቲም ውስጥ ከሚዙሪ የመጣ ልጅ በልጅነቱ መጥቶ ወላጆቹ እዛ አዳፕት ተደርጎ የመጣ ልጅ አንድ ልጅ ለእኛ ለዚህ ቡድን የሚጫወት ልጅ አለ እና አሁን እንዲያውም ወደ ዋሽንግተን ዲሲ ወደ እናንተ አካባቢ ሙቭ አድርጎ እዛ ነው የሚኖረው። ፈልጎ ነው የመጣው እና ይሄ ነገር በጣም እውነቴን ነው የምለው ባህላችንም ማንጸባረቅ ማንነታችንም ማሳየት እዚህ ያሉትን ልጆች እንኳን ትውልዳቸውን እየፈለጉ እንዲመጣ አድርጓቸዋል።
የህዝብ ግንኙነት ሹሙን እያዩ ዘነበን አመሰግናለሁ። የክብር እንግዶች ተብለው ወደ 6 ያህል ሰዎች ተዘርዝረዋል። ከአርቲስት መሐሙድ አህመድ፣ ከስፖርተኛው ሸዋን ግዛው አጎናፍርና ከአትሌቱ መሐመድ ከድር በቀር የሌሎቹ መምጣት ገና አልተረጋገጠም ተብሏል። እንደገና እየተሞከረለት ነው ተባለ እንጂ ኃይለማርያም መኮንን ወይም ሻሾም ለጊዜው ቪዛ አላገኘም። ሆቴል ሜሪየትና ሂልተን ሞልተው ሌላ እየተዘጋጀ ነው የተባለው። መኪና ማቆሚያ፣ አነስተኛ ክፍያ ያለው ስፍራ መኖሩም ተገልጧል። ለዛሬ ይብቃንና የተረፈውን ጊዜው ሲደርስ የምናየው ይሆናል። ሰላም።
የረቡዕ ምሽት ዝግጅታችን ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ዲሞክራሲ በተግባር በቅርቡ አዲስ የተሾሙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋና በሎስ አንጀለስ የኢትዮጵያ ቆንስል ጀነራል ዶክተር ብርሃነ መስቀል አበበ በተገኙበት ባለፈው ቅዳሜ በሎስ አንጀለስ ከተማና አካባቢዋ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያላቸውን ራዕይ ለማካፈልና በወቅታዊ ሀገራዊ ጉዳዮች ዙሪያ ያተኮረ ህዝባዊ ጉባኤ ተካሂዷል። ዳንኤል አርጋው ተከታትሏል።
በሎስ አንጀለስ ከተማ ከሚኖሩ ኢትዮጵያውያንና የተለያዩ የሃይማኖት የሲቪክ ማህበራት በተገኙበት በዚሁ የምክክርና ትውውቅ መድረክ ላይ የሃይማኖት አባቶች ስነ ስርዓቱን በጸሎትና ምርቃት ከፍቷል። በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፍጹም አረጋ ዓለም የሚቀናብንን ህብረታችንን በማስተባበር ድህነትን መመከት ይኖርብናል በማለት መልእክታቸውን አስተላልፈዋል።
በህብረት ሲኮን ማንሻካው ነገር የለም። ወደ ኋላ ታሪካችንን ይሄን ነው የሚያሳየው። አድዋ ይሄን አይናገር ከአድዋ በኋላ የጣሊያ ወረራ ሁለተኛ ጊዜ ከዛስ በኋላ በተለያዩ ዙሪያችን በነበሩ ጣላት እየተከሰሷቸው ወራዎችን በመመከት አንድነታችን አለበረም እንደ ስመክት ይቆየ ነው። ታዲያ ድህነትን ለመመከት
መንግስታቸው ጅማሮ ላይ መሆኑን አውስተው ሁሉም በእውቀት በጥበብ በማስተዋል ሀገራዊ ግንባታ ላይ በውጭ የሚኖሩ ኢትዮጵያውያን ተሳትፎ እንዲያደርጉ ጥሪያቸውን አቀርቧል።
አሁን ሁሉም የአገሩ ባለቤት የሚሆንበትን ስርዓት ለመገንባት ጅማሮ ላይ ነው ያለው። ይሄ ጅማሮ ደግሞ ሁሉም አስተውሎ በጥበብና በማስተዋል በእውቀት የሆነ የአገር ግንባታ ውስጥ ካልገባ የአርባ አመቱ ጉዟችን ከዚህ በኋላ አይሰራም። ስለዚህ ያኛውን ቻፕተር ጠቅላይ ሚኒስትሩ ባስቀመጡት የፍቅር የእርቅና የመደመር መንፈስ ዘግተን አዲስ ቻፕተር ለመጀመር ነው መካከላቸው ያለ ነው። እኔም አምባሳደር ፍጹምም ወደዚህ የተላክ ነው ይሄንን ሚሽን አኮምፕሊሽ ለማድረግ ነው። የእናንተን ትብብር፣ የእናንተን እውቀት፣ የእናንተን ገንዘብ፣ የእናንተን ጉልበት፣ የእናንተን ማንነት ከሁሉም የበለጠ እንፈልጋለን። ለማን? ለኢትዮጵያ። ለማን? ለሀገራችሁ። ለማን? ለልጆቻችሁና ለልጅ ልጆቻችሁ የኮራ የደራ ሀገር የማስተላለፍ ግዴታ አለባችሁ አለብን። እዚህ ያለ ነው። ለዚህ ነው
የአዲስ አበባ ባለቤትነት ጉዳይ አዲስ አበባ የማናት በጋዜጠኛ እስክንድር ነጋና ስለ ለገጣፎ ቤታቸው የፈረሰባቸው ግለሰቦች ጉዳይ፣ ስለ ዲያስፖራ ትረስት ፈንድ እንዲሁም በሌሎች ተያያዥ ጥያቄዎችና አስተያየቶች ቀርበው ከመድረክ መልስ ተሰጥቶባቸዋል። ላብነትም ከተሳታፊዎች ከቀረቡት ጥያቄዎችና አስተያየቶች መሃል የወይዘሮ ሜሮን አህዱ ጥያቄ አንዱ ነበረ።
ዶክተር አብይ የጀመሩት አካሄድ የሚደገፍ ነው፣ ሊደገፍ ይገባል። ያ ግን ተግዳሮት የሉት ማለት አይደለም። ትኩረት ሊሰጣቸው የሚገባቸው ተግዳሮቶች አሉ፣ ተነስተዋል። የእስክንድር ጉዳይ በጣም አንገብጋቢ ነው። ምናልባትም ይሄ ሰውዬ የአዲስ አበባን ሕዝብ ውክልና ወይም ደግሞ የአዲስ አበባ ሕዝብ ኦርጋናይዝ መደረግ አለበት። ይህን ደግሞ ማምንበት ነገር ነው። ያንን በኃላፊነት ወስዶ ሲያስተባብር ለሚላቸው ነገሮች ምናልባት ሴንታፕረት የተደረጉ ነገሮች ሊኖሩ ይችላሉ። ምናልባት እሱም በተሻለ መንገድ ሊያስቀምጣቸው ይችል ይሆናል። ነገር ግን ልቡ ከህዝብ ጋር ነው። ይሄ ሁልጊዜ የሚታወቅ ነገር ነው። በህይወቱ ላይ የመጣ ማስፈራሪያ እንዳለ ሊታሰብበት ይገባል። ይሄ ሰውዬ ላይ እስክንድር ነጋ ላይ አንድ ነገር ቢሆን የዶክተር አብይ መንግስት ኃላፊነት በኃላፊነት የሚጠይቅ ይህንን መልእክት ለዶክተር አብይ እንድታስተላልፉልኝ እኔ እፈልጋለሁ። ፐርሰናሊ ስሜ ሜሮን አህዱ ይባላል።
አስተያየቶች የሰጣቸውን እንዳለ እንወስዳለን። አንዳንዶቹን ያው በተሻለ መልክ ምላሽ በሂደት የሚያገኙ አሉ። ዛሬ ደግሞ እንሰጣቸዋለን፣ እንደ ቤት ስራ እንወስዳቸዋለን ማለት ነው። አድርሱልን ያላችሁንም እንደዚሁ እናደርሳለን። አፎ ላይ አዲስ አበባ ላይ እንዲሁም አንዳንድ ቅሬታዎች እየፈጠሩ ያሉትን ነገሮች አንስተዋል። ዩናይትድ ስቴትስ ኦፍ ፒስ ሚስሽን የሚባልም ያነሳውን ገልጸዋል። ብዙ ነገሮችም ያው ቅሬታ መልክ ያቀረቡት አለ። ከኮንዶሚኒየም ጋር ተያይዞ ሌሎቻችሁም ደጋግማችሁ እንዳነሳችሁት ከእስክንድር ጋር በተያያዘ የጨመራችሁትን እነዚህ ነገሮች እንግዲህ ከአዲስ አበባ አስተዳደር ጊዜ መጠራቀቅ ጋር በጊዜ ገደብ ውስጥ ምርጫ ይካሄዳል የሚልም የተነሱ ነጥቦች አሉ። ጠቅላላ አድርጌ ለመመለስ በመጀመሪያ ባለፈው ሁሉ ጠቅላይ ሚኒስትር ያነሱበትን አግባብ እንዲሁም ደግሞ ከህገ መንግስቱ ጋር በተያያዘ ሌሎቻቸውም ያነሳቸዋቸው ጉዳዮች አሉ። ለምሳሌ ፋሲካ ስለ ሩል 39 ወይም አርቲክል 39 ለማለት ወይም 39 ለመግለጽ ነው። ሰፍደት መሽ አፕ ቱ ሰክሽን የሚለው ይመስለኛል። እነዚህ ነገሮች በምናይበት ሰዓት አሁን ያለው አስተዳደር መሰረት አድርጎ የተነሳው አሁን በስራ ላይ ያለው ህገ መንግስት
ይቅርታ፣ የአዲስ አበባ ባለቤት ማን ነው ይላሉ። እኔ ልጠይቅ ነበረ ትቼው ነበር፣ ግን የአዲስ አበባ ባለቤት ማን ነው?
የአዲስ አበባ ባለቤት ህዝቡ ነው። የኢትዮጵያ ባለቤት ህዝቡ ነው። የኢትዮጵያ ባለቤት ኢትዮጵያዊ ሁሉ አዲስ አበባ። እዛ ላይ እንደዛ አይነት ኮንትሮቨርሲ የኢትዮጵያ ህዝብ የለው። በነገራችን ላይ ይሄ ፖለቲካል ኮንትሮቨርሲ ነው። ክሊር መደረግ አለበት። ኮንፍሮንት ተደራርገን ይሄኛው ላይ መረዳዳት ላይ መድረስ አለበት። ለምሳሌ ሁለተኛ ቆያስቸው
ሳቡ ኦርጋን ነበር ወጥቷል። ይሄም ንብረትነቱ የኦሮሞ ህዝብ ነው የኦሮሞ ነው ብለዋል። እና ይሄ ጽሁፍ አለ። እኔ ልናገረው አልፈለኩም ነበረ። አሁን ዞሮ አመጧት። እርሶ ስላመጧት ነው አባታችን ከእስልምና መሪ የተናገሩት ነገር አለ። ይሄ የኔ ነው የሚለው ነገር ነው ያጠፋል። እና ክቡር ቆንስላ ጀነራል፣ እኔ ላነበው እችላለሁ። ለኦፒዲዮ የጻፉ ጽሁፍ አለ። ኦነርሺፕ በቃ የኦሮሞ ህዝብ የኦሮሞ ነው ብለዋል። አዲስ አበባ ይሄ ነው እነ እስክንድርን የሚያስነሳው እያፋጀም ያለው እና አቋሞትን ግልጽ አድርገው ይናገሩ። አዲስ አበባ የማን ነው? ኦነር ማን ነው? ሆኖ ግልጽ አድርገው
የምላችሁ እነኚህን አይነት ፕሮሰሶች 27 ዓመታት ከአዲስ አበባ ውስጥ ከካሳንቺስ ከአራት ኪሎ ከተለያዩ ቦታዎች በዲቨሎፕመንት ስም ድሃው ተፈናቅሏል። ከአዲስ አበባ ዙሪያ በዲቨሎፕመንት ስም ወደ 1 ሚሊዮን ኦሮሞ ተፈናቅሏል። ለዚህ ሶሉሽን አልተሰጠም። ወደ ሴንተር አላመጣ ነው። ሁለት ደሃዎችን አዲስ አበባ ደሃ ከኦሮሞ ደሃ ጋር በማጣላት ፖለቲካው አሁን የምንገባበት ኮንትሮቨርሲ ውስጥ እንድንገባ ሴት አፕ የተደረገ ነው የሚመስለኝ። ከእንደዚህ አይነት ነገሮች መውጣት የምንችለው ህዝቡን የሚያቀራርቡ የተፈጠሩትን ችግሮች የሚፈቱ ሶሉሽን በማምጣት እንጂ አድሆክ ነገሮችን በመፍጠር አይደለም።
በዚሁ ህዝባዊ ውይይት ማጠቃለያ ላይም በሎስ አንጀለስ ከተማ ላሉ የእምነት ተቋማት፣ ለተለያዩ የማህበረሰብ አደረጃጀቶች፣ ስብስቦችና ለመገናኛ ብዙሀን ተቋማት ልዩ የምስክርና የእውቅና ሰርተፍኬት ከአምባሳደር ፍጹም አረጋ ተበርክቶላቸዋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል እናመሰግናለን። አድማጮች አሁን ወደ መጨረሻው ቅንብር ሴቶችና ቤተሰብ።
የኢትዮጵያን ብቻ ሳይሆን በአፍሪካ በጠቅላላ ጭምር የወንዶች ፕሪሚየር ሊግ ውስጥ እየተወዳደረ ያለ ክለብ በማሰልጠን የመጀመሪያዋ ነች። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎችንም ከአንድም ሁለት ጊዜ አሰልጥናለች። የዛሬ የሴቶች ፕሮግራም እንግዳ መሰረት ማኔ። የድሬዳዋ ሪፖርተራችን አዲስ ቸኮል ከመሰረት ጋር ቁጭ ብሎ ተጨዋውቷል።
በድሬዳዋ ደቻቱ ወይም አንደኛ መንገድ ነው ትውልድና እድገቷ። ከልጅነቷ ጀምሮ በስፖርታዊ እንቅስቃሴዎች ዙሪያ ንቁ ተሳትፎ ነበራት። ልጅነቷን ያሳለፈችው ከወንዶች ጋር ኳስ እየተጫወተች ነው። የሰርከስ ድሬዳዋ መስራችም ነች። እድሜዋ ከፍ ካለ በኋላም አሁን ኮሎኔል አሸዋዳር በሚገኘውና በስሟ በተሰየመው መሰረት ሜዳ ታዳጊዎችን በማሰልጠን በርካታ ዓመታትን አሳልፋለች። ከ12 ዓመታት በላይ ያለምንም አቅም ግንባታ በግሏ ባላት አቅም ታዳጊዎችን ስታሰለጥንና ውድድሮችን እያዘጋጀች ስታወዳድር ቆይታለች። ከ12 ዓመታት ቆይታ በኋላ ግን ለመጀመሪያ ጊዜ የስፖርት ኮሚሽን የአሰልጣኝነት ስልጠና እድል አግኝታለች። ያገኘችውን እድል በአግባቡ ተጠቅማ በ2002 ዓ.ም ለመጀመሪያ ጊዜ የሴቶች ብሔራዊ ቡድንን የማሰልጠን እድል አግኝታለች። በዋናነት ትልቅ እውቅናና አድናቆት ያተረፈላት ግን የድሬዳዋ ከነማ ለሶስት ዓመታት ፕሪምየር ሊጉን ለመቀላቀል ሞክሮ ያልተሳካለትን መሰረት በያዘችው ዓመት ስታሳካው ነበር። ይህን ተከትሎም በኢትዮጵያም በአፍሪካም የመጀመሪያ የወንዶች ፕሪምየር ሊግ አሰልጣኝ ለመሆን በቃች። ምንም እንኳ ክለቡ ያንን ዓመት ከመውረድ ስጋት ነጻ ሆኖ በቀጣዩ ዓመታት ከነበሩት ከ2009 እና ከ2010 በተሻለ ውጤት ሊጉን ቢያጠናቀቅም እሷ ግን ከአንድ አመት በላይ በሊጉ እንድትቀጥል አልተፈለገም ነበር። ስለ ያን ሁኔታ መሰረት እንድታስተውሳለች።
በጣም ከባድ ነገር ነው። ጥሩ ስራ መስራት ከሆነ እውነተኛ ከሆንክ ለብዙ ነገር ማትመች ከሆነ እና ኖ ብለህ የምትል ከሆነ የራስህን ኃላፊነት በአግባቡ የምትወጣ ከሆነ ተፈላጊነት በጣም እየቀነሰ ነው የሚመጣው። እና እኔ የምሰራው በእንደዛ ነው። እኔ ሴትም ብሆን በፍጹም ስብናዬን የሚነካ አሊያም ደግሞ የኔን ሞራል የሚነኩ ነገሮች አሳልፌ ራሴን አልፈቅም። ሁልጊዜ ለህሊናዬ ነው መስራት የምፈልገው። እውነትን በጣም አስቀድማለሁ። የማይመቸኝ ነገሮች ካሉ እከራከራለሁ። በእኔ ስራ ውስጥ የሚገቡ ካሉ ደግሞ ያንን ሀሳብ አልቀበልም። ስለዚህ ይሄ ነገር እየተመቸዋቸው አልመሰለኝም። አንተ ቡድኑን ውጤታማ እንደማድረግህ ሳይሆን ከዛ በኋላ እንደፈለጉ ማሽከርከር ነበር እየፈለጉ። አንድ ይሄ ነው። ሁለተኛ ግን በጣም የሚገርምህ ነገር አንደኛው ዙር ላይ አምስተኛ ሆነን ያጨረስ።
የመጀመሪያው አጋማሽ ላይ ልክ ነው። ሁለተኛ አጋማሽ ላይ ነበር እየቀነት እንትን።
ሁለተኛ አጋማሽም ላይ ጥሩ ነበር። የሚገርምሃል ስንጀምር ከአምስቱ ጨዋታዎች ሶስቱን አሸንፌ አንድ አቻ ወጥቼ አንድ ነው የተሸነፍኩት። ጎርጊስን በሜዳ ያሸንፌ፣ ዳሽንን በሜዳ ያሸንፌ፣ ከሜዳ ውጪ ደግሞ ሆሳናን አሸንፌ፣ ከሲዳማ ጋር አቻ ወጥቼ ሐዋሳ ሜዳ ተሸንፌ ከአምስት ጨዋታ 10 ነጥብ ይሸነፍ። ይሄ በጣም ትልቅ ሪዛልት። ይሄን ያህል ቡድን ከዛ በኋላ የሚንበረከክበት ምክንያት ለስራ የምቹ የሆኑ ነገሮች አልነበሩኝም። በጣም በጣም በህይወት የሚያሳዝነኝ እሱ ብቻ አይደለም። በጣም የሚገርም ነገር እኔ ውድድሩ ካለቀ በኋላ አርባ ምንጭ ላይ አልሄድኩም። እዛ በኋላ ግን ልጆቹ ወደ ቤታቸው እንዳይሄዱ ታዘው በፕሬዚዳንቱ ወደ ድሬዳዋ ተመልሰው እኔ እንድገመገም ነው የተደረገው።
ድሬዳዋ ከነማን ከለቀቀች በኋላ በአሜሪካ አመታዊን የትውልድ ኢትዮጵያውያን ስፖርት ሻምፒዮና ላይ በእንግድነት የተገኘች ሲሆን ብዙም ሳትቆይ የኢትዮጵያ ሴቶች ብሔራዊ ቡድንን ማለትም ልሲዎችን እንድታሰለጥን ድጋሚ እድል ተሰጣት። ከልሲዎቹ ጋር ስለነበራት ቆይታ እንዲህ ትላለች።
የልሲ አሰልጣኝ ቆይታ የሆነ ሁለት ጊዜ ነው። በመጀመሪያ 2002 ዓመተ ምህረት ነው። ይሄ ደግሞ ለመጀመሪያ ጊዜ ነው። ምክንያቱም ከዛ ፊት ለበርካታ ጊዜ በወንዶች ብቻ ነበር የልሲ ቡድን የሚሸለጥ ነው። በዋና አሰልጣኝነት እኔ ነኝ የመጀመሪያ በ2002 በዋና አሰልጣኝነት የልሲን ቡድን የመራው። በዛም ጥሩ ነገር ነበር የሰራው። ለሁለተኛ ጊዜ ያስኩት ደግሞ አሁን በ2009 ዓመተ ምህረት ነው። ሴካፋ ላይ የሚከፈለውን ቡድን ያስኩትኝ ጥሩ ነገር ነበር የነበረን። ለዋንጫ ማለፍ ይገባን ነበር። በራሳችን ጥቃቅን ስህተቶች ሳናስቀርተና ሁለት ለባዶ እየመራን ነው። ከሁለት ለባዶ 3-2 የተሸነፍ ነው እና ይሄ የራሳችን ድክመት ነው። አንዳንዴ ለመቀበል የሚከብዱ ውጤቶች ናቸው የሚገጥሙ እና እዛ ላይ ሶስተኛ ወጥተን የመጀመሪያ የኢትዮጵያ ሴቶች ብሔራዊ ቡድን የናስ ሜዳሊያ ይዘን መጥተናል። እና ለቂ አይደለም ከዛ ቡድን እንደምቀጥል ነበር ሁሉም ቃል የገባለኝ። ነገር ግን ያው ብዙ ጊዜ የኛ ኢትዮጵያ እግር ኳስ የሚነገረውና የሚወራበት ነገር አለ። ብዙ ጊዜ በቋሚነቱ አሰልጣኞችን አይቀጥርም። ውድድር ሲደርስ ብቻ የሁለት ወር የሶስት ወር ኮንትራክት እየሰጠ ነው የሚያካሄደው እና ከዛም በኋላ ውሌ እንዲቀጥል በተደጋጋሚ ጥያቄ ባቀርበን በጀት እንደሌላቸው፣ ነገር ግን ውድድሮችን እንድመለከትና ወደ ክልልም ሲሄድ አበል እየተከፈለኝ እንድሰራ ተነግሮ ነበር እና ይህንን እየሰራሁ እያለ ነው በመሀል አልታወቀ ምክንያት እንደገና ሌላ አሰልጣኝ እንዲመጣ የተደረገው እና የእኛ ኢትዮጵያ እግር ኳስ ብዙ ጊዜ ወይ ቲፎዞ ወይ ዘመድ ይፈልጋል። ስለዚህ እኔ ደግሞ ቲፎዞ እና ዘመድ የለኝም። ያለኝ ነገር ቢኖር እውቀቴ ነው። ስለዚህ ይህንን ነገር እድል ማግኘት አልቻልኩም።
መሰረት፣ በአሁኑ ሰዓት ጀማር ሮጎራና ዶክተር አቤልን የመሳሰሉ የከተማዋ ስፖርት ወዳድ ባለሀብቶች በሚያደርጉት ድጋፍ ታዳጊዎችን በግሏ እያሰለጠነች ሲሆን በዚህም በያዝነው ዓመት ብቻ 4 ታዳጊዎች ለድሬዳዋ ከነማ የተስፋ ቡድን እንዲታቀፉ ማድረግ ችላለች። የገንዘብ ጥቅም የሚገኝበት ስራ ባይሆንም ከየትኛውም ስራ በላይ ደስ ብሏት እንደምትሰራው ነው መሰረት የምትናገረው። ከአሰልጣኝ እስከ ተጫዋች፣ ከዳኛ እስከ ፌዴሬሽን እና ክለብ አመራር በወንዶች የተያዘው እግር ኳስ ለሴት ልጅ አልጋ ባልጋ ነው ወይ አልናት።
ኧረ በጣም ፈታኝ ነው፣ ከባድ ነው። እኔ መጀመሪያ ለሚመስለኝ ምናልባት እውቅና ሳታገኝ ሌቭልህም ሳያድግ እታች ስለሆንክ ብቻ ተጽዕኖ የሚያድፍብህ ይመስለኝ ነው። ብዙ ነገር ሰራው ከሴትም አልፎ ከታዳጊዎችም አልፎ ደግሞ በአፍሪካም ራሱ ብቸኛ የሆነ ወንዶችን ቡድን በፕሪምየር ሊግ ደረጃ ማሰልጠን ስትጀምር ደግሞ አሁን በቃ ኮምፒት አድርጌያለሁ ብለህ ታስባለህ። ግን እዚህ ሌቭልን ደርሰህ ምስሉ አመለካከቱ ያው ሴትነትህ ነው እንጂ ያንተ ብቃት መቼም ተለክቶ አያውቅም። አንዳንድ
አዲስ ቸኮል እናመሰግናለን። አድማጮች፣ አሁን ስርጭታችንን ወደ ማገባደዱ ተቃርበናል። የማጠቃለያ ዜናውን ከቆንጅት ታየ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 ለሚካሄደው ፕሬዚደንታዊ ምርጫ ዳግም ለመመረጥ ዘመቻቸውን በይፋ መጀመራቸውን ባስተዋወቁበት ሕጋዊ ሰነድ የሌላቸውን በሚሊዮኖች የተቆጠሩ ፍልሰተኞች የኢሚግሬሽን ባለስልጣናት ከሀገር ማስወጣት ይጀምራሉ ሲሉ ተናግረዋል። ፕሬዚደንቱ ድጋሚ ለመመረጥ ዘመቻቸውን ይፋ ያደረጉት በፍሎሪዳዋ ኦርላንዶ ከተማ ነው። በአውሮፓውያን 2014 ዓ.ም ዩክሬን ላይ ተመቶ የወደቀው የማሌዥያ አየር መንገድን ጀት አደጋ ጉዳይ የመረመረ ያለው ኔዘርላንድስ የምትመራው ቡድን 3 ሩሲያውያንና 1 ዩክሬናዊ በነፍስ መግደል ጥርጣሬ ስማቸውን ይፋ አድርጓል።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን አንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። የትግርኛ ቋንቋ ስርጭት ይቀጥላል። አሁን በእኛ በኩል በሰላም ደሩ።